Voice of America.
እንደምን አመሻችሁልኛል የተከበራችሁ አድማጮቼ። ለ14 አመታት በእንግሊዛዊቷ ኮከብ አትሌት ፖላ ራድክሊፍ ከይዞ የቆየው የማራቶን ሬኮርድ ተሰበረ። ኬንያዊቷ ሜሪ ኪታኒ በትላንቱ የለንደን ማራቶን ላይ 41 ሴኮንዶችን አንስታለች። በወንዶቹ ክብረ ወሰኑን በማሻሻል ጭምር ያሸንፋል ተብሎ የተጠበቀው ቀነኒሳ በቀለ ኬንያዊውን ዳንኤል ዋንጂሩን ተከትሎ በሁለተኝነት አጠናቋል። ጥሩነሽ ዲባባም በሴቶቹ ሁለተኛ ሆናለች። በእግር ኳስ የሀገር ውስጥና የውጭ ፕሪሚየር ሊግ ግጥሚያዎችና ውጤቶቻቸውን ይዘናል። አብራችሁን ቆዩ። የትላንቱን የለንደን ማራቶን ዜና ላስቀድም። የሴቶቹን ብቻ የዓለም ሬኮርድ ለ14 ዓመታት ይዛ የቆየችው እንግሊዛዊቷ ፖላ ራድክሊፍ ናት። ትላንት ታዲያ በኬንያዊቷ ሜሪ ኪታኒ ሲሰበር 41 ሴኮንድ ተላጭቶለታል። 2:17:01 ነው አዲሱ ክብረ ወሰን። ይበንዲ እንዳለ ዳንኤል ዋንጂሩ እርሱም ከኬንያ ነው ቀነኒሳ በቀለን በ9 ሴኮንዶች ቀድሞት በአንደኝነት ጨርሷል። እንግሊዛዊው ዴቪድ ዋየር የአካል ጉዳተኞችን የቢስክሌት ውድድር በድል አጠናቋል። ቀነኒሳ በቀለ በ5ና 10 ሺህ አሁንም የዓለም ክብረ ወሰን እንደያዘ መሆኑ ሲታወቅ እስከ መጨረሻው ሴኮንድ ለማሸነፍ ያደረገው ጥረት አስመስግኖታል። ሌላው ኬንያዊ ሯጭ ደዳን ካሮኪ ሶስተኛ ወጥቷል። ፈይሳ ሌሊሳም ሮጧል። ትላንት በለንደን ማራቶን በርቀት በ12ኛነት ነው ያጠናቀቀው። በሴቶቹ ጥሩነሽ ዲባባና አሰለፈች መርጊያ ናቸው ሁለተኛና ሶስተኛነቱን ስፍራ ተከታትለው በመግባት ያሸነፉት። 2:17:56 እና 2:23:08 ነው ጊዜያቸው። በያንዡ ቻይና ግማሽ ማራቶን ደግሞ ኢትዮጵያዊ ሙስነት ገረመው ለሶስተኛ ጊዜ በተከታታይ ድል ተቀዳጅቷል። ሙስነት ሶስቴም አንድ አይነት ስትራቴጂ ነው ሲጠቀም የታየው ለማሸነፍ፣ ከቀዳሚዎቹ ጋር መቆየት፣ ከመሃላቸው ተፈትልኮ የወጣውን ማሳደድና በመጨረሻ የፍጥነት ማርሹን አስገብቶ ማምለጥ። የሙስነት ጊዜ 1:56 ሆኗል። ላንጋት ከኬንያ በሽርፍራፊ ሴኮንዶች ተቀድሞ ሁለተኛ፣ የእስያውን ክብረ ወሰን የያዘው ሸሮቤን ሶስተኛ። በሴቶቹ ሁለቱ ጠንካራ ኢትዮጵያ አትሌቶች ሱቱሜ አሰፋና አባቤል የሻነ የአንደኛና ሁለተኛነቱን ቦታ ወስደዋል። ዳሪያ ማስሎባ ከኪርጊስታን ሶስተኛ ሆናለች። በያንዡ ማራቶን ትላንት በጠቅላላ 18,000 በ10ና 6.2 ኪሎ ሜትሩ ደግሞ 17,000 ሯጮች ተሳትፈዋል። ወደ አውሮፓ ማድሪድ ማራቶን እንዝለቅ። በትላንቱ 40ኛው የማድሪዱ ሮክ ኤንድ ሮል ማራቶን የወንዶቹን ቦሳ ዲዳ ከኢትዮጵያ፣ የሴቶቹን ኤሊዛቤት ሩሞኮል ከኬንያ ማሸነፋቸውን እናገኛለን። ቦንሳ 2:10:16 ኤሊዛቤት 2:33:55 ነው ጊዜያቸው። ቦንሳ ዲዳ በትላንትናው ድሉ ላለፉት 7 ዓመታት በኬንያ አትሌቶች ተይዞ የቆየውን የበላይነት ሰብሯል። ዲዳ በቅርቡ ሙምባይ ማራቶን 2:11:55 መግባቱ ሲታወስ ትላንት የግሉን ፈጣን ጊዜ አሻሽሏል። በሁለተኛነት ተከትሎ የገባውም የኢትዮጵያው አትሌት ነው፣ በለጠ መኮንን ይባላል። የኬንያው ሮናልድ ኮሪር ሶስተኛው። በሴቶቹም አንደኛና ሁለተኛ የወጡት የኬንያ አትሌቶች ናቸው። በዳቱ ህልፓ ከኢትዮጵያ ሶስተኛ ሆናለች። በመጨረሻም በቪየና ሲቲ ማራቶን በወንዶቹ በአልበርት ኮሪር የተመራው የኬንያ ቡድን ከአንደኛ እስከ አምስተኛ ተከታትሎ ገብቷል። በሴቶቹም አንደኛና ሁለተኛነቱን ቦታ ወስዷል። ሮዛ ደረጀ ከኢትዮጵያ ሶስተኛ ሆናለች። ረጅሙን የማራቶን ዜና በዚህ ላውቅ። ለሀገር ውስጥና የውጭ እግር ኳስ ስፖርት ዜና ወደ ገዛኸኝ ጽዮን መስቀል ላሸጋግራችሁ። መቀጠል ትችላለህ ገዛኸኝ።
አመሰግናለሁ ሰለሞን። የፋሲካ በዓልን በረፍት ያሳለፈው የኢትዮጵያ ፕሪሚየር ሊግ 5ኛ ሳምንት ጨዋታዎችን ባሳለፍነው ሳምንት አጋማሽ ላይ አከናውኗል። ቅዱስ ጊዮርጊስ ድሬዳዋ ከተማን 5-3 አሸንፎ በ43 ነጥብ ወደ መሪነቱ ሲመለስ፣ ሲዳማ ቡና ወልዳያ ከተማን 2-1 በመርታት 42 ነጥብ ደረጃውን ወደ ሁለተኝነት አሳድጓል። በደቢት በአቻ ውጤት ነጥብ በመጣሉ ሶስተኛ ነው። ኢትዮጵያ ቡናም ደግሞ አራተኛ ደረጃ ላይ ተቀምጠዋል። ኮከብ ጎል አግቢነቱ ለደደቢቱ ጌታነህ ከበደ በ19 ጎል መሪነቱን አጠናክሮ ሲቀጥል፣ ሳላዲን ሰይድ ከቅዱስ ጊዮርጊስ በ13 ጎል ጌታነህን ተከትሏል። ወደ አውሮፓ ተሸጋገር የላሊጋው የ33ኛ ቀን ጨዋታዎች ትናንትና መከፈቻቸው ተከናውኗል። በሳንቲያጎ በርናባው ስቴዲየም ትናንት በተደረገው የሪያል ማድሪድ እና ባርሴሎና ሁለተኛ ዙር ግጥሚያቸው ከስፔንም ባለፈ የመላው ዓለምን ትኩረት የሳበ ታላቅ ግጥሚያ ነበር። እንደተጠበቀው ከፍተኛ የመሸናነፍ ፍልሚያን ታይቶበታል። የዓለማችን ታምረኛ ተጫዋች ሊዮኔል ሜሲ የጨዋታው መሪ ተዋናይ ሆኖ በመሸበት የማይቻል የሚመስለውን እንደሚቻል ያሳየበት የሜሲ ድንቅ ችሎታም ጎልቶ የወጣበት ምሽት ነበር። በዚህ ጨዋታ በራሱ ሁለተኛውን ጎል በወሳኝ ሰዓት ጨዋታ ሊጠናቀቅ የሰኮንዶች ዕድሜ እየቀረው አግብቶ ባርሴሎናን 3-2 እንዲያሸንፍ ብሎትም አብቅቷል። በፕሮፌሽናል የጨዋታ ዘመኑ ያስቆጠራቸውን የጎል ብዛት 500 አድርሶታል። በ85ኛ ደቂቃ ጀምስ ሮድሪጊዝ አግብቶ ሪያል ማድሪድን አቻ አድርጎ ባርሳንና ደጋፊዎቹን እንዲያስደነግጥም ተጽዕኖ ፈጣሪው ሜሲ በ92ኛ ደቂቃ ግሩም ድንቅ ጎል በማስቆጠር ባርሳንና ደጋፊዎቹን ታድጓል። ሌሎች ጨዋታዎችም ተካሂደዋል። የሪያል ማድሪድ የረጅም ጊዜ መሪነት በባርሴሎና የጎል ብልጫ ተነጥቷል። ሁለቱም በእኩል 75 ነጥብ ሲገኙ ባርሴሎና 68 ሪያል ማድሪድ 48 ጎል አላቸው። ኮከብ ጎል አግቢነቱን ሊዮኔል ሜሲ በ31 ሲመራ የቡድን ጓደኛው ሉዊስ ሱዋሬዝም 24 ሁለተኛ ሆኖ ይከተለዋል። በእንግሊዝ ፕሪሚየር ሊግ የኤፍኤ ካፕ የማህበረሰብ ዋንጫ የፍጻሜ ተጋጣሚዎች ታውቀዋል። ቼልሲ እና አርሰናል ተጋጣሚዎቻቸውን አሸንፈው በእንግሊዝ ማህበረሰብ የፍጻሜ ዋንጫ መሳተፋቸውን አረጋግጠዋል። በእኔ በኩል ያለው ይኸው ነው። ሰለሞን
አመሰግናለሁ። ገዛኸኝ ጽዮን መስቀል ነበር ከአዲስ አበባ። የምሽቱን ዝግጅት በዚሁ እናብቃ። ሳምንት በተመሳሳይ ፕሮግራም እንገናኛለን። እስከዚያው ሰላም፣ ደህና ቆዩ።